ውድ አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በከመጽሐፍ ዓለም ፕሮግራማችን በሃማ ቱማ ተደርሶ በህይወት ታደሰ ከተተረጎመው የሶሻሊስቱ ጠንቋይ ጉዳይ መጽሐፍ የብደት መምህሩን መዝገብ እንመረምራለን። በዚህም የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሃማ ቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት የእብደት መምህሩ መዝገብ። ፈጣሪ ሊያሳብዳቸው የፈለጋቸውን ሰዎች መጀመሪያ ኢትዮጵያዊ ያደርጋቸዋል። ይህ ጥልቅ ተሐዝቦት ኢትዮጵያውያንን በደንብ ሳያውቃቸው ኢትዮጵያውያን የራሳቸውን ዓለም ረስተው ለሺዎች ዘመናት አንቀላፉ ብሎ ለማለት ያህል ድፍረት የነበረው የጊቦን አይደለም፣ አንድ ያልታወቀ ጨለምተኛ ሰው ነው የተናገረው። ያለ ጥርጥር በአስደናቂዎቹ ኢትዮጵያውያንና በአስደናቂው ምድራቸው ስሜቱ ተነክቶ ነው። ያኔ በ1890ዎቹ ዓመተ ምህረት አሁን በርካታ ታዛቢዎችና ጎብኚዎች ወደ ሀገራችን ይመጣሉ። እንደ ሃሊዴይ፣ ማይኔክስ፣ ፓዴላ፣ ሚናቺያ፣ ኩዝቡስቶፍ፣ ራውል ቪቶ፣ ገሪተርና የመሳሰሉ አስገራሚ ስሞች ያላቸው ሰዎች በአስገራሚ ሁኔታ ሁሉም ተመሳሳይ አስተያየት ይሰጣሉ። አብዮት ወደፊት እየተራመደ ነው። ከተቃዋሚዎች ግትርነት የተነሳ መንግስት ሽብርን እንዲጠቀም ተገፋፍቷል። በአገሪቱ ለነዚህ ኋላ ቀር ህዝቦች በቂ ዴሞክራሲ አለ። ሰፊው ህዝብ ደስተኛ ነው። ሶሻሊዝም አድማስ ላይ እየታየ ነው። ታላቁ ሊቀመንበር የጥበብ፣ የመረጋጋት፣ የትህትናና የትዕግስተኝነት ተምሳሌት ነው። ያቅለሻልሻል አይደል?
እንደዚህ የምታስቡ ከሆነ እኛ ኢትዮጵያውያን ምን እንዲሰማን እንደሚጠበቅም ደሞ አስቡት። የነጭ የበላይነትን መነጽር ያጠለቁም እንኳን ቢሆኑ አንድን ነገር ልክ እንደሆነው አድርገው የሚገልጹትን የነ ሄንሪ ደ ሞንፍሬንድን እንዲሁም የደራሲው የደኒስ ዊትሊን ጊዜ እንድትናፍቁ ያደርጋችኋል። ከአብዮቱ በኋላ ብዙ ኢትዮጵያውያን አብደዋል። የቅዱስ ጊዮርጊስ ቤተ ክርስቲያን ሰባኪ ይህ የምጽአት ቀን መቃረቡን ሊነግረን ፈጣሪ የላከልን ምልክት እንደሆነ ይነግረናል። መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 32 ምሳሌውንም ከበለስ ተማሩ፣ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ፣ እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ ብሎ የለ እንዴ? እንግዲህ ምሳሌው እስራኤል እንዳገር የምትቋቋምበትን ጊዜ የሚጠቁም ጥቅስ ካልሆነ ምንድነው? ከዓለም መጨረሻ በፊት ወይም በስምንተኛው ሺ መጠነ ሰፊ እብደት ይሰፍናል ይላሉ ቄሶቹ። በቄሶቹ የሚሳለቁ ሌሎች ሰዎች ደግሞ በሕዝባችን መሃል እየጨመረ ለመጣው እብደት ይበልጥ የሚያሳምኑ ምክንያቶችን ያቀርባሉ። አንዳንዶች አብዮቱ ከኬንያ ሚራጫት የበለጠ ኃይለኛ እንደሆነና አንድ ጊዜ ከመረቀኑበት በኋላ ወደ መደበኛ ሁኔታቸው የሚመለሱ ጥቂት እንደሆኑ ይናገራሉ። ሌሎች ደግሞ አብዮቱ እንደጨነገፈና በውድቀቱ የተፈጠረው የአእምሮ መዛባትና ተስፋ መቁረጥ አንድን ሰው ለማሳበድ በቂ እንደሆነ ይናገራሉ። እብደት ከከፍተኛ ድህነት፣ ከአረመኔያዊ ስቃይ፣ ቤተሰቦቻቸው ሁሉ በአንድ ቀን ታርደው ራሳቸውን ብቻቸውን ማግኘትን አስቡት፣ ከቀይ ሽብር ውጤት፣ በድሮውና በሩሲያ የሚደገፈው በመጤው ባህል መካከል ካለው ተቃርኖ፣ ከሞት ፍራቻና በየዕለቱ በጭንቀት ከመሳቀቅ ጋር ይያያዛል። መላእክቶቹ እርቁ መሳፍርት የላቸውም፣ እብዶቹም ብዙ። የመንግስት ይፋ መዝገበ ቃላት እብደትን የሐቀኝነትና የንጹህነት ቅዠት፣ ከባድ ያለመታዘዝ፣ የመቃወም ወይም የመለየት በሽታ፣ ጸረ መንግሥት ስህተቶችን የመስራት አዝማሚያ፣ እፍ ያለ የዴሞክራሲ ፍቅር፣ በመንግሥት ያልተፈቀዱ ጣዖቶች አምልኮ፣ የአርበኝነት ስሜት እጥረት፣ ሩሲያንና መንግሥቷን የመጥላት ልክፍት ወዘተ ሲል ይተረጉመዋል። ቦታውን የሚያውቅ ሁሉ እብድ ነው። ጨርቁን ጥሎ በማይታወቅ ቋንቋ እየለፈለፈና እየጮኸ ቢሄድ እንኳ ታላቁን ሊቀመንበርና መንግሥትን የሚታዘዝ ፍጹም ዜጋ ግን ጤነኛ ነው። እብደት ወይም ጤንነት ከአብዮቱና ከመንግሥት አንጻር እንዳላችሁ አቋም የሚተረጎም ፖለቲካዊ ጉዳይ ነው። ጽንሰ ሐሳቡ የተኮረጀው ተቃዋሚዎች በቀጥታ የአእምሮ ሕመም እንዳለባቸው ወይም እንደ እብድ ተቆጥረው ወደ አእምሮ ሕክምና ሆስፒታሎች ተወስደው ታዛዥ ማለትም ታማኝ ዜጎች እስኪሆኑ ድረስ ከመጠን በላይ በሆነ መልኩ መድኃኒቶች እንዲወሰዱ ከሚደረጉበት ከሩሲያ ነው ይባላል። እንደ ሕዝብ ኢትዮጵያውያን ሸረኞች ናቸው። ደራሲው ዴኒስ ዊትሊ ያኔ በ1929 ዓመተ ምህረት ኢትዮጵያውያን የምስራቁ ዓለም ብልጣብልጥነትና ስግብግብነት ቢኖራቸውም የአረቦቹ በቀለማት የማሸብረቅ የፌሽታና የጥሩ አኗኗር ፍቅር ግን የላቸውም። ምናልባት ለየት የሚለው የክርስትና እምነታቸው ሊሆን ይችላል እንዲህ የሚያደርጋቸው አላውቅም። የሆነ ሆኖ ግን ያተረፉት ነገር ቢኖር የመበጣበጥ ልክፍት ብቻ ይመስላል። እምነታቸው ጠጥቶ ከመስከር ወይም በማይታመን ሁኔታ ጨካኝና አረመኔ ከመሆን አልከለከላቸውም። ደግሞም ሰነፎች ናቸው ልክ እንዳሳማ ብሎ ጽፎ ነበር። ማን ነው እንግዲህ ሩሲያዎቹ ማስጠንቀቂያ አልተሰጣቸው ማለት የሚችለው? እንዲህ አይነት ህዝቦችን ይዞ አገር መፍጠር ይቻላል? በእውነቱ አቶ ዊትሊ ግልጽ ነበር። እነዚህ አረመኔዎች ያው ኢትዮጵያውያንን ለማለት ነው ትርጉም በተራኪያቸው ከተሳቢ እንስሳት የባሱ ናቸው። ሰዎች አይደሉም። ብቸኛ ደስታቸው ሰውን ማሰቃየት የሆነ ነፍስ የለሽ ስጋ ለበስ ሰይጣኖች እንጂ ብሎ ጽፏል። በእርግጠኝነት ይህ በቂ ማስጠንቀቂያ ነው ብላችሁ ታስቡ ይሆናል። ግን መለወጥ እንችላለን? ነብር ዝንጉርጉርነቱን ኢትዮጵያ ውስጥ ማንነቱን መለወጥ ይችላልን? ይሆንና እነዚህ ሁሉ ማስጠንቀቂያዎች ቢኖሩም እንዲህ ያለን ህዝብ መግዛትንና መግራትን የሚያልሙ በተለይም ሩሲያዎች አሉ። የጥንት ጀነራል በነበር ኢትዮጵያና ፋርስን በወረር ለራሴ ገንብቼ ፒራሚድ ከቺያፓስ የረዘመ ያውም በስልጣን በበለጥኩ ነበር በግብጽ ከሚኖር ከማንም ብሎ ጽፎ ነበር ሚካኤል ጉዝሚን። በድል ይሁን በድለ ቢስነት ታላቁን ሊቀመንበራችንን እና አያቶላ ኾሜኒን ሳያይ የሞተው ሩሲያዊ ገጣሚ የእሱ ህልም ግን እስካሁን ሩሲያዎችን ይገፋፋቸዋል። የጀመርኩት ኢትዮጵያውያን እንደ ህዝብ ሸረኞች ናቸው በማለት ነበር። በጉዳዩ ላይ የጻፉ አሳሾችና ጎብኚዎች ያውቁታል። እኔም ከነሱ ጋር በሙሉ ልቤ እስማማለሁ። ከማንም ያላነስ ሸረኞች ነን፣ ኑሮ እንለዋለን እንጂ በሰው ላይ ስቃይ ማድረስ ያስደስተናል። አዎ በእርግጠኝነት አንዳንድ ጨካኝ አመለካከቶችና ልማዶች እንዳሉንና ያንን እድሉን ካገኙና ጉልበቱ ካላቸው ሌሎች አንተ ላይ ሊያደርጉ የሚችሉትን በራሳቸው ላይ ቀድመህ አድርግባቸው የሚለውን ፉከራችንን በጥሩ ሁኔታ እንደምንተገብር አውቃለሁ። ለስቃይ ስንደረግ ደስ አይለንም፣ ግን ረዳት አጥተናል። እድል የጠመመችብን ይመስላል። በሃይማኖትና በትዕግስተኝነት ውስጥ ጥገኝነትን እናገኛለን። ኑሮ ምንጊዜም አስቸጋሪ ነው። ዕጣ ፈንታህን አሜን ብለህ ተቀበል። ሰው ያስባል፣ እግዜር ይፈጽማል። አንድም ቅጠል አለቀኗ አትረግፍም። ጊዜ የሰጠው ቅል ድንጋይ ይሰብራል። የጉንዳን ኅብረት ዝሆን ይጥላል። ሀብትን መሻት ተስፋ አስቆራጭ ነው፣ ድህነት ሀብት ነው ወዘተ። የጀመርኩት ኢትዮጵያውያን እንደ ህዝብ ሸረኞች ናቸው በማለት ነበር። በጉዳዩ ላይ የጻፉ አሳሾችና ጎብኚዎች ያውቁታል። እኔም ከነሱ ጋር በሙሉ ልቤ እስማማለሁ። ከማንም ያላነስ ሸረኞች ነን፣ ኑሮ እንለዋለን እንጂ በሰው ላይ ስቃይ ማድረስ ያስደስተናል። አዎ በእርግጠኝነት አንዳንድ ጨካኝ አመለካከቶችና ልማዶች እንዳሉን እና ያንን እድሉን ካገኙና ጉልበቱ ካላቸው ሌሎች አንተ ላይ ሊያደርጉ የሚችሉትን በራሳቸው ላይ ቀድመህ አድርግባቸው የሚለው ፉከራችንን በጥሩ ሁኔታ እንደምንተገብር አውቃለሁ። ለስቃይ ስንዳረግ ደስ አይለንም፣ ግን ረዳት አጥተናል። እድል የጠመመችብን ይመስላል። በሃይማኖትና በትዕግስተኝነት ውስጥ ጥገኝነትን እናገኛለን። ኑሮ ምን ጊዜም አስቸጋሪ ነው። ዕጣ ፈንታህን አሜን ብለህ ተቀበል። ሰው ያስባል፣ እግዜር ይፈጽማል። አንድም ቅጠል ያለ ቀኗ አትረግፍም። ጊዜ የሰጠው ግን ድንጋይ ይሰብራል። የጉንዳን ህብረት ዝሆን ይጥላል ሀብትን መሻት ተስፋ አስቆራጭ ነው ድህነት ሀብት ነው ወዘተ ወዘተ በአባባልና በምሳሌያዊ አነጋገር ታጥቀን አስተካክየን ኑሯችንን እንጋፈጣዋለን እንስተካያለን እንችለዋለን ድህነት በእግዚአብሔር የታዘዘ ነው የተፈጠርነው ለመከራ ነው ስለሆነም መከራውን የመቻል ግዴታ አለብን የአርባ ቀን እድላችንን እንዳመጣጡ የምንቀበል ነን ግን ደግሞ ሰዎች ነን ምሳሌያዊ አነጋገሮችና ሃይማኖታዊ ማበረታቻ ድርሳኖች አመለካከታችንን ይቀይሩታል ቅዳሴ እናዳምጥና በሚቀጥለው ዓለም ሕይወት የተሻለ ነገር እንዲቆየን ተስፋ እናደርጋለን ነገር ግን ንዝህላል ቁማርተኞች አይደለንም የፈተና ሰለባዎች ነን በዚህኛው ሕይወትም ቢሆን ቢያንስ የዳቦ ፍርፋሪ ለማግኘት ተስፋ እናደርጋለን እዚህ ላይ ነው እንግዲህ ተንኮለኛነታችን የሚመጣው ለመኖር በመጣጣር ክህሎታችን ውስጥ ይህም እንግዲህ ስቃይን ለመቀነስ የምንሞክረው ሙከራ ራሱ ማለት ነው አቶ ዊትሊ እንደተናገረው ራስ ወዳድም ነን ሁሉንም ነገር ነው የምንፈልገው ኩሮች የዘረፉትን ከመካፈል ከትውቶች ጋር ራስን ዝቅ ማድረግ ይሻላል የሚለውን የመጽሐፍ ቅዱስ ምሳሌያዊ አነጋገር አንቀበልም ጀመር ሀብት ለመካፈል ጥረት አናደርግም የምንፈልገው ስቃያችንን ሙሉ በሙሉ ማጥፋት ነው እዚህ ውስጥ ነው ስግብግብነታችን የሚገኘው ከአብዮቱ በኋላ ምሳሌያዊ አነጋገሮች በሙሉ በመወረሳቸው ምንም እንኳን በቁርጠኝነትና በአብዮት መስዋዕትነትም ቢሸፈንም ስቃያችን ጨምሯል ስቃያችንን ለአንዴና ለመጨረሻ ጊዜ የማጥፋት ፍላጎታችንና ራስ ወዳድነታችንም በዚያው ልክ ጨምሯል ክፉ ጊዜ እውነተኛ ጓደኛን ይፈጥራል አስቸጋሪ ጊዜ ተንኮለኛነትንም ይጨምራል በአሁኑ ሰዓት ከስቃይ ለማምለጥ በርካታ የተንኮልና የብልጣብልጥነት ዘዴዎች አሉን እነዚህ ሁሉ ውስጥ በብዛት ጥቅም ላይ የዋለው መስሎ ከመኖርና ከሃይማኖት ጋር በጽኑ የሚፎካከረው ደግሞ ሌላ ምንም ሳይሆን እብደት ነው ስቃይን ለማምለጥ መቀወስ ከሾፐንሃወርም በፊት የነበረ ነገር ነው ምንም እንኳ ጉዳዩ ከአብዮቱ በኋላ እየረቀቀና እየተስፋፋ የመጣ ቢሆንም ኢትዮጵያውያን በአጼ ቴዎድሮስም ጊዜ የእብደትን እፎይታ ይጠቀሙበት ነበር በሌላ አነጋገር በተለይ የመንግሥትን ጥረት የሚያበላሽ ከሆነ ግለሰቦች የሚያደርጓት እያንዳንዷን ነገርና ሥራዎቻቸውን ሁሉ በጥርጣሬ የሚመለከተውን መንግሥት በሚያበሳጭ ሁኔታ ማበድ በኢትዮጵያውያን ዘንድ እንደ ወረት ሆነ ሰውን ማሰቃየት ደግሞ ወርቅ በሳት ይፈተናል ሽብርም መልካም ዜጎችን ያጠነክራል በመንግሥት ብቸኛ ባለቤትነት የተያዘ ተግባር ነው በንቃት የሚጠበቅ ቀን ከሌት ባለማቋረጥ የሚተገበር ለዚህ ሰፊና በቀላሉ ማስተዳደር ለማይቻል የአገራችንን ሕዝብ በነፍስ ወከፍ የሚዳረስ እና ውጤታማነት የሚሰራው ብቸኛው የፖለቲካና ምጣኔ ሀብታዊ ትስስራችን ዘርፍ ነው የእብደት መኖሩ ጉዳይ በጣም አስገራሚ የሚሆን ይመስላል ለማንኛውም መልክ ብታዩት በርካታ ፍሬ ነገሮችን ያዘለ ነው ካፒታሊስት ከሆናችሁ ፈጠራውንና የንግድ ሥራ ችሎታውን ልታደንቁለት ትችላላችሁ እስኪ በእብደት ገንዘብ በመስራት መከሰስን አስቡት ያውም የአእምሮ ሕክምና ሆስፒታል እንኳን ሳትከፍቱ ንዑስ ነጋዴ ከሆናችሁ እንደሚባለው አትራፊ የሆነውን ንግዱን በብቸኝነት የመቆጣጠር ችሎታውን ልታደንቁለት ወይም እንደ ፍላጎታችሁ ሁኔታ ልትናደዱበት ትችላላችሁ ማስታወቂያ ሠራተኛ ከሆናችሁ ሥራውን ለማስተዋወቅ በተጠቀመበት ታላቅ ጥበብ ትቀናላችሁ እብደታቸውን ማለትም ስራውን በኩራትና በነጻ የሚያሳዩ በመቶች የሚቆጠሩ በከተማው የሚዘዋወሩ እብዶች። የሶሻሊስት መንግስት ካድሬ ከሆናችሁ በግልጽ የካፒታሊስት ተግባሩ፣ በጠርጫሪ አናርኪስትነቱና በጉልህ አሻጥሩ በንዴት ትጦፋላችሁ። እንደ ተራ ኢትዮጵያዊ እንዴት ሊያስ እንደቻለና በእርግጠኝነት የሚጠብቀውን ቅጣት እንዴት ሊያመልጥ እንደሚችል ያውም ግድ የሚሰጠው ከሆነ ነው ታስባላችሁ። ከአቶ ዊትሊና ከመሰሎቹ ይቅርታ እየጠየቅኩ እኛ ኢትዮጵያውያን ከራሳችን ውጪ ሌላ ሰው መከራን ሲያመልጥ ማየት እንደሚያስደስተን እናገራለሁ። በመንግስታችንና በሩሲያ እንደሚተረጎመው ከሆነ ለዚያ ነው መልካም ክርስቲያኖችና ታማኝ ዜጎች የማይወጣል። የጋዜጦቹን ዘገባ በመከተል እንደምንጠራው መምህሩ ትንሽ ከበብ ያሉ ትከሻዎች ያሉትና በሰላሳዎቹ መጀመሪያ አካባቢ የሚገኝ ሰው ነው። አይኖቹ አካባቢ ቆዳው የተሸበሸበ ነው። በመጠኑም ቢሆን እንኳ ሐቀኝነቱን ለመጠቆም በሚበቃው ሁኔታ አራት ማዕዘን የሆነው ፊቱ ደግሞ ትንሽዬ አፍ እንዲሁም ሞላ ሞላ ያሉ ከናፍርት ነበሩት። በጥሩ ሁኔታ የተገነባ ሰውነት ያለውና ተግባቢ ሰው ነው። እጆቹ በካቴና ታስረው ወደ ብረት ቤቱ እየተመራ ሲገባ እንደዚህ አይነት ስሜት ነበር የተፈጠረብኝ። መንገድ ላይ ባገኘው በነዳጅ ዋጋ ማሻቀብ ሳቢያ ባደረጉት አመጽ አብዮቱን ተጫሩትና ዛሬ ለምንገኝበት ሁኔታ ካበቁን ለፍላፊ የታክሲ ሾፌሮች አንዱ ነበር የሚመስለኝ። ጭራሽ ግን መምህሩ መደበኛ ሰው የመሆንና የጤነኛ ሰው የወዳጅነት ስሜት በላዩ ላይ የሚያንጸባርቅ ነበር። ማስመሰል ማስመሰል፣ የሰው ባህሪ መልኩ ብቻ ታይቶ አይፈረድም። ጓድሻ ለቃዳኛ አካባቢ ህጉ ጀመረ። ባለፉት ጥቂት ዓመታት አብዮታችን በተለያዩ ጸረ ህዝብ ኃይሎች የተቃጡ ጠንቆችን ለማስተናገድ ተገዷል። ግራና ቀኝ፣ በማዕከል፣ በሰሜንና በደቡብ በሁሉም አቅጣጫ ጥቃት ደርሶብናል። አንዳንዶች ፋሽስት፣ ሊበራልና ከሳሽ ብለው ጠርተውናል። ጥቂቶች የውጭ ሰዎችን በጭፍን የምንጠላ መሆናችንን ሲናገሩ፣ ሌሎች በውጭ ኃይሎች ሙሉ ቁጥጥር ስር እንደሆነን ይናገራሉ። ለታላቁ ሊቀመንበራችንና ለሁሉን አዋቂ ፓርቲያችን እንዲሁም ለወዳጃችን ሩሲያ ምስጋና ይግባቸውና እነዚህን ሁሉ ጥቃቶች ተቋቁመን አሁን መልሰን በማጥቃት ላይ እንገኛለን። ጠላቶቻችን አልተኙልንም። እንደ ጥሩ ስፖርተኞችም ሽንፈትን አልተቀበሉም። በተቃራኒው በከተማ ስንደመሰሳቸው ወደ ገጠር ይገባሉ። እንዲሁም በግልጽ ቅስቀሳ ማዕስ እናወርድባቸው ወደ ህቡ እንቅስቃሴና የተንኮል አሉባልታ ይዞራሉ። እንደ ግልጽ ተናዳፊ የሆኑ ፖለቲካዊ እስስቶች ናቸው። መልካቸውን እና ታክቲካቸውን በየጊዜው ይቀያይራሉ። በሆኑ ጊዜ እንደምናየው ወጣቱ በጆሊ ጃኪዝም ወይም በማይረባ ሃይማኖታዊ ወሬ የተጠመደ ነው። የማስመሰል ጨዋታ ነው የያዙት። የበግ ለምድ የለበሱ ተኩላዎች፣ የርግብ ላባ የለበሱ እባቦች። ማስመሰል፣ ማጭበርበር፣ ማታለል፣ እኛ እንድናንቀላፋ ለማባበል የታቀዱ እንቅስቃሴዎች ናቸው። እነሱ ቁስላቸው ልሰውና ጥፍራቸውን ስለው እመር ብለው እላያችን ላይ ሊወጡ ነው የሚፈልጉት። ድምፁን ያጠፋ ተኩላ እኮ ያው ተኩላ ነው። አቃቤ ሕጉ በተመሳሳይ ስሜት መደንፋቱን ቀጠለ። ልክ ምንጣፍ የሚሰራ ሰው ልጡን እያመቻቸ እንደሚያስቀምጥ ሁሉ እሱም ለክሱ ሁኔታውን እያመቻቸ፣ እሱ ራሱ ጥፍሮቹን ስሎ ነው የመጣው። ጠላቶቻችን ከሚጠቀሟቸው እጅግ ሸፍጠኛ መንገዶች መሃል አውቆ ማበድ አንዱ ነው። ታውቆ የተኛ ቢቀሰቅሱት ይሰማል። አውቆ አበደስ ለጤነኛ አስተሳሰብ ምላሽ ይሰጣል። በማህበረሰባችን ውስጥ መንግስት በቸርነቱ የሚሰጠንን ሁሉ በዝግጁነት መቀበል የማናመልጠው ግዴታችን ነው። መሰቃየት ካለብን እንሰቃያለን። ታላቁን ሊቀመንበራችንን የምናኮራ ብቃት ያለን ዜጎች እንድንሆን የሚያጠነክረን ያ ነው። የታላቁ ሊቀመንበራችንን ኃያል ልብ በኩራት ከመምላክ በላይ ምን ታላቅ ዓላማ ትፈልጋላችሁ? ያህያውን የሚለካው ጀብሲጮህ ነው። ሕይወት የስቃይ ቦታ ነው። በስቃይ እንፈጠራለን፣ በስቃይ ውስጥ እናልፋለን፣ ለስቃይ እንኖራለን። በሕይወት መኖር የሚገባን ሰዎች ነን። መልሱ ሌላ ጥያቄ ነው። ስቃይን መቻል ብቻ ሳይሆን ደስታ ልናገኝበትስ አንችልም እንዴ? በሶሻሊዝም ግንባታ ላይ ነው የምንገኝ። ህዝቦቻችን በሽብር፣ በፍዳ፣ በረሃብ፣ በፍርሃት፣ በሐዘን፣ በመበታተን፣ በወረርሽኝ፣ በእጦት ወዘተ እየተፈተኑ ነው። ታሪካዊ በሆነ ጊዜ ውስጥ እየኖር በመሆናችን ዓለም ሁሉ እየቀናብን ነው ያለው። የተትረፈረፈ ሀብት፣ ዴሞክራሲ፣ ምቾትና ሌሎችም የምዕራቡን ዓለም ያጠፉት ልፍስፍስ ልልና ሴታሴት ያደረጉት ጣጣዎች የሉብንም። ይሁንና ያዳክሙን የሚሞክሩ ሰይጣናዊ ኃይሎች አሉ። ከነዚህም አንዱ ተከሳሹ ነው። ላለፉት 12 ወራት ስንትና ስንት ዜጎችን በማሳበት ግልጽ በሆነ ጨራቢዮታዊ ተግባር ውስጥ ተጠምዶ ነበር። ይህ ራሱን የእብደት መምህር ብሎ የሚጠራ ሰው ሰዎችን እንዴት ማበድና አብዶ መኖር እንደሚቻል አማክሯል። በእብደት ውስጥ ያለ ጤንነት በሚል ርዕስ ህቡ ትምህርቶችን ሰጥቷል። ሌላው ደግሞ እብደትህን ህይወትህን በመክፈል ጠብቃት በሚል ርዕስ ነበር። አውቆ አበዶችን ጤነኛ መሆናቸው እንዳይጋለጡና ወጥመድ እንዳይገቡ እንዴት መጠንቀቅ እንዳለባቸው የሚያስተምር ልዩ መጽሐፍም ነበረው። በወንጀለኞች ዓለም በጣም ከመግነኑ የተነሳ ብዙዎች ፕሮፌሰር ብለው ይጠሩታል። በመቶዎች የሚቆጠሩ ሰዎች ምክር ለማግኘት ወደ እሱ ይመጣሉ። እሱ እንደሚለው ከሆነ ይህን ሁሉ ያለምንም ክፍያ ነው የሰራው። እኛ እንኳን ይህ ውሸት ነው ብለን እናስባለን፣ ግን ያ ከጉዳዩ ጋር ምንም ተያያዥነት ያለው ነገር አይደለም። ባለፈው ወር የከተማችን ማዘጋጃ ቤት ያካሄደው የህዝብ ቆጠራ በውቧ ከተማችን ሲዞሩ የሚውሉ ወደ 10,000 የሚጠጉ እብዶች መኖራቸውን እንደሚያሳይ ገልጿል። ከነዚህ መካከል በእርግጠኝነት እናገራለሁ ወደ 2,000 ለሚሆኑት ተከሳሹ ተጠያቂ መሆን ይችላል። ይህ በጣም ከባድ የሆነ ወንጀልና የታላቁ ሊቀመንበራችንን አስተምህሮት የመቃረንን ያህል ወራዳ የሆነ ተግባር ነው። አቃቤ ሕጉ ትንፋሹን ለመሰብሰብ ያህል ንግግሩን ቆም አደረገ። በመጨረሻ ወደ ጉዳዩ ዝርዝር ሊገባ ነው ብዬ ተስፋ አደረኩ። ምክንያቱም ተመልካቹ ውስጥ ያለን ሰዎች መምህሩ ራሱ የሚለውን ለመስማት ጓጉተን ነበር። 10,000ዎቹ በሙሉ እውን እብድ ናቸው? በምንም አይነት። አብዛኞቹ ዝም ብለው እያስመሰሉ ነው። ለመሆኑ በትክክል ምንድን ነው የሚያደርጉት? አንዳንዶቹ እርቃናቸውን በየቦታው ይዞራሉ። አንዳንዶቹ መናፍቃዊ ጸረ አብዮት ስድቦችን እየተሳደቡ ይጮሃሉ። አንዳንዶች እርጉም ፊታቸው ላይ የግብዝነት ፈገግታ እያሳዩ በስንፍና መንገድ ላይ ተጋድመው ይውላሉ። አንዳንዶች በግማሽ የእብደት ሳቅ ጆሮአችንን ሲያቆስሉ ይውላሉ። ሌሎች ያን የተረገመ እብደት ነው ጤንነት፣ እስኪያብዳችሁ እዩት። ዝናብ የለ፣ ህመም የለ፣ ሰንሰለት የለ፣ ብዙ ጥቅም አለ በሚል ዜማቸውን እየደጋገሙ አላፊ አግዳሚውን ለማስተማር ይፈልጋሉ። 10,000 ስራፈት አደገኛ ሰዎች፣ የህዝብ ጠንቆችና ያሁን ወይም የወደፊት ጸረ አብዮተኞች ከተማችን ውስጥ ይዘዋወራሉ። ማን ነው ይህን ያደረገው? በመጀመሪያ ደረጃ ፕሮፌሰራችን ነው። የአቃቤ ሕጉ ሽሙጥ ከችሎቱ ምንም ምላሽ ሊያስገኝ አልቻለም። ተከሳሹ የተቀደሰውን ወንጀለኛ መቅጫ ሕጋችንን በርካታ ተደራራቢ አናቀጽ ጥሷል። ስለ አሻጥር የሚናገረው አንቀጽ 145 ሕዝባር 7 ሕዝባር 1 ማንም በጋራ ሆነ ለየብቻ ባለማወቅ ወይም በማወቅ መንግስት ለዜጎች ያዘዘውን ስቃይ የሚቀንሰው በድብርቅ ስራትና ተጨማሪ ተገቢ በሆኑ የግርፋት እርምጃዎች ይቀጣል በማለት ይደነግጋል። ተከሳሹ ይህን ህግ ጥሷል። የሱ እብዶች የከተማችንን ውበት አጥፍተዋል። ይህ ወንጀል ነው። የሱ ፍጥረቶች የተቀደሱ እምነቶችን አናንቀዋል። ይህም ወንጀል ነው። የእብዶቹ መዝሙር ራሱ አድሃሪ የቀስቀሳ ፕሮፓጋንዳ ከመሆኑም በላይ ስለ ጸረ አብዮታዊ ፕሮፓጋንዳ አይነቶች የሚያወራውን አንቀጽ 654ን ይጥሳል። የመዝሙሩ አዝማች ራሱና ዜማው እንግዳ በሆነ ሁኔታ ትግሉ ነው ህይወቴ ከሚሉት ካናርኪስቶች መዝሙር ጋር ይቀራረባል። ይህም ራሱ በማወቅም ሆነ ባለማወቅ በውጤታማም ሆነ በውጤት አልባ ሁኔታ አናርኪስቶችን የመርዳትና የሚያደፋፍር ወንጀል ይሆናል። በምርመራ ወቅት መንግስት እብድ እንደሆነና እሱ እንደመሰለችው ግን ተራው ኢትዮጵያዊ ከሚገምተው በላይ ጤነኛ መሆናቸውን በመናገሩም የመንግስትን ስም በማጉደፍ ጥፋተኛ ነው። ተከሳሹ በሚከተለው መልኩ በግል ካፒታሊዝምም ተጠያቂ ነው። በፍጥነት ከማንም በላይ የገነነ መምህር በመሆኑ ይህንን የሥራ ዘርፍ ለብቻው በሞኖፖል የመያዝ አዝማሚያ በማሳየቱ የህቡዕ ዓለም ጣዖት በመሆኑ ያልተፈቀደ እምነትን በማስፋፋቱ ያለ መንግሥት ፈቃድ በማስተማሩ በኦፊሴል መዝገበ ቃላት ውስጥ ያለውን የእብደት ትርጓሜ በመቃወሙ መንግሥት እብድ ነው እያለው እሱ ግን ጤነኛ ነኝ በማለቱ መቀጠል ይችላል። ተከሳሹ በርካታ ቁጥር ያላቸውን የሕግ አንቀጾች ጥሷል። አቃቢ ሕግ የመጨረሻው ከባድ ቅጣት እንዲፈረድበት ይጠይቃል። ይኸውም በሩሲያ ኢትዮጵያ የወዳጅነት የሕክምና ተቋም አደገኛ የአእምሮ ሕሙማን በሚቆዩበት ኒካየቭ ዋርድ የእድሜ ልክ እስራት ነው። በተከሳሹ ፊት ላይ የፈገግታ ብልሽታ ታየ። ከዚህ በፊት እዚያ ነበርኩ አለ በቀስታ። እና ዳኛው ጮኸ። ተገቢ ቅጣት አይሆንም። በእውነቱ ከኒካየቭ ዋርድ እንዲወጣ የተደረገው ገና በሁለት ወር እኮ ነው። ለምን? ቦታ እዚያ ነው ብዬ ነበር የማስበው አለ ዳኛው። በኒካየቭ ዋርድ የሚገኙት ህሙማን በጣም ሰላማዊ የሆኑ በመምጣታቸው ኃላፊዎቹ እኔ ያደረግኩት ነገር ያለ መስሏቸው ነበር። ስለዚህ አእምሯቸውን ጭራሽ የሳቱ የአልጋ ቁራኛ ሞትም ቢዎች ወዳሉበት ዋርድ አዛወሩኝ። የምኖች ዋርድ? ዳኛው በመገረም ጠየቀ። የሞት እንቢዎች ዋርድ መለሰ መምህሩ። እጅግ በርካታ መድኃኒቶች ተሰጥቷቸውና ሌሎች በሽተኞች በረዶ ቤት ብለው የሚጠሩት በኤሌክትሪክ የመጠበስ ሕክምና ተደርጎላቸው ልክ እንደ ቅጠላቅጠል ሰውነታቸውን ማዘዝ ተስኗቸው የአልጋ ቁራኛ የሆኑ በሽተኞች የሚገኙበት ዋርድ ማለት ነው። እዚያስ ምን ያህል ጊዜ ቆየ? አሁንም ሁለት ወራት ብቻ። እዚያም የሆነ ተንኮል ስለመስራትህ እወራረዳለሁ። ዳኛው ከመጠየቅ ይልቅ በእርግጠኝነት እየተናገረ ነበር። በመሰለ መልኩ ልታየው ትችላለህ። ከችሎቱ መቀመጫና ከዚህ ከብረቱ ቤት ሆነህ የሚኖርህ እይታ አንድ አይነት ሊሆን አይችልም። የሆነ ሆኖ የሞት እንቢዎቹ ዋርድም ውስጥ ልክ እንደ ኒካየቭ ዋርድ እንግዳ ነገር መፈጠር ጀመረ። እናም ኃላፊዎቹ አሁንም የማይናገሩትንና በመድኃኒት የደነዘዙትን ሰዎች ወደ ጠፋጫሪ ነብሮች እየቀየርኳቸው ያለሁት እኔ እንደሆንኩ አሰቡ። እንደተባለው ጥፋተኛ አይደለሁም እያልክ ነው? ጥፋተኛነት አንጻራዊ ነው። ያንተ ጤነኛነት ለኔ እብደት ነው። እንዲሁም በተቃራኒው ያንተ ጽጌረዳ ለኔ ቁልቋል ሊሆን ይችላል። እኔ ግድያ ወንጀል ነው ብዬ ሳስብ አንተ አብዮታዊ ፍትህ ነው ብለህ ታስባለህ። እኔ አሁን ያለው መንግስት ህገወጥ ነው እላለሁ፣ አንተ ደግሞ የንጽህና ተምሳሌት ነው ትላለህ። ትርጓሜው በጠመንጃ ሲደገፍ ይጸናል። አንተ ስትቀየር የቀድሞ መርሆዎችህም አብረው ይጠፋሉ። በሽተኞቹን አዋርቻቸዋለሁ። ይህንን አምናለሁ። የተጫነባቸውን እብደት እንዲዋጉት ረድቻቸዋለሁ። እርግጠኛ ነኝ ይህንን በተመለከተ ያሉኝን ጽንሰ ሐሳቦች ለማወቅ አልፈልግም አለ ዳኛው ማስረግጦ። ትግስት የለሽነቱን በሚያሳይ ሁኔታም ወደ ተከላካይ ጠበቃው ዞሮ የምትለው ካለህ አጥን አለው። ዋድሽ አለቃ ዳኛ ጠበቃው ጀመረ። እንደማስበው ተከሳሹ ለራሱ መከራከር ይፈልጋል። ስለዚህ አቃቤ ሕጉ በቀጥተኛ መስቀለኛ ጥያቄ ቢያቀርብለት ይሻላል እላለሁ። ቀጥል አለ ዳኛው ለአቃቤ ሕጉ አሁንም ቆጣ ብሎ። መቼም እስካሁን እንደተረዳችሁት ዳኛ የተንፈሱ ከሕጋዊ ክርክር አካሄድ ስርዓቶች ጋር ብዙም የሚተዋወቅ ሰው አልነበረም። ስታስቡት ደግሞ ስልጣን ላይ ያለ ማንም ሰው ከሕጋዊ ስርዓት ጋር ብዙም የሚተዋወቅ አይደለም። አቃቤ ሕጉ ወረቀቶችን ጠረጴዛ ላይ እያተረማመሰ ተነሳ። በተወሰነ ቅጽበት ተከሳሹን በዝምታ ተመለከተው። አዲስ ተንኮል መሆኗ ነው? ተከሳሹም በጭራሽ ሳይረበሽ አቃቤ ሕጉን አፍጦ እየተመለከተው ነበር። እዚህ ጋር የሕክምና ተቋም ውስጥ 6 ወር መቆየትህን የሚያሳይ ራስህ የሰጠኸው ቃል ይዣለሁ። እውነት ነው?
አዎ።
ለምንድን ነበር እዛ ያስገቡህ? ጥያቄው ለኔ መቅረብ ያለበት አይመስለኝም። ለምን ቢባል ለምን ወደዚያ እንደተወሰድ ማወቅ አለብህ። እነሱ ለምን እኔን ወደዚያ መውሰድ ያለባቸው መስሎ እንደተሰማቸው አውቃለሁ።
አቃቤ ሕጉ ቀጠለ።
ላስታውስህ እስቲ፣ እንዲያው ያም የሚቻል ከሆነ እብድ ስለነበርክ፣ ነገር ግን ጤነኛ እንደሆንክ ስታስመስል ስለነበር አይደለም? እንደዚያ ነው ያሉት። አትስማማም? በፊትም እንደተናገርኩት አልስማማም። ግን ደግሞ ሁሉም ትርጓሚዎች አንጻራዊ ናቸው። በቆማጦች ሰፈር አንተ ነህ ልዩ ሆነህ የምትታየው። ጤነኛ ነኝ ብሎ የሚያስብን ሰው በእርግጠኝነት እንዲያብድ ወደሚደረግበት ተቋም ከመላክ ጀርባ ያለው አመክንዮ ግን ለእኔ ትንሽ ውስብስብ ነው። ፕሮፌሰሩ በአብዮታዊ አመክንዮ የደረሰበትን ሽንፈት አመነ ማለት ነው አለ አቃቤ ሕጉ በማሽሟጠጥ። አመክንዮ ጠማማም ትክክልም ሊሆን ይችላል። አብዮታዊ የሚለው ቅጥያ ግን ከየት እንደመጣ አይታየኝም። ጋዜጦቹ እኔን የእብደት ፕሮፌሰር ነው ይሉኛል። ምናልባት መንግስት ጤነኛ ነው የምትልበት ያንተ አመክንዮ እንግዲህ ከእኔ እውቀት በላይ ነው ማለት ነው። ፍላቁን ጥያቄ አዘል አስተያየት ካለው ፈገግታ ጋር አቀረበለት። እጅግ ሰው በሚበዛበትና በሚጨናነቀው ፒያሳ ሰይጣናዊ የእብድ መዝሙርህን ለመዘመር አልቆምክም? የጤነኝነት መዝሙር በጠራራ ፀሐይ በፒያሳ ዘምሬያለሁ። በመንግስት ፈቃድ ካልተሰጠ በስተቀር መዘመርም ሆነ ማስተማር የተከለከለ መሆኑን አታውቅም? አውቃለሁ። ታዲያ ለምን አደረግከው?
አማረኝ፣ አሰኘኝ፣ ተመቸኝ አለ አቃቤ ሕጉ በማሽሟጠጥ።
የገዛ ጉሮሮህን ማረድስ ለምን አላማረህም ነበር? በእርግጠኝነት ከበርካታ ችግር ታድነን ነበር።
ደሜ የተዋበች ከተማችሁን ያበላሽባችሁ ነበር አይመስልህም? መለሰ ተከሳሹ ቅዝቅዝ ብሎ።
ነው ወይስ አሁን አራዳ በደም ጎርፍ መታጠብን ለምደዋለች? ጉሮሮዬን ማረድ ቢያምረኝ ኖሮ አደርገው ነበር። ወጥቶ መዘመር አማረኝ አደረግኩት። ጥሩ ስሜት ተሰማኝ። ነጻነት፣ ደስተኝነት፣ 3 አንቀጽ የሚጥሱ ስሜቶች። ከዚያ ታሰርኩ።
ጤነኛ ሰው ሕግ የሚጥስ ይመስልሃል?
ሕጎቹ ራሳቸው እብድ ከሆኑ ፈቃድ ሳያገኙ በጠራራ ፀሐይ ሰው በሚበዛበት በፒያሳ ቆሞ መዘመር የእብደት ምልክት አይደለም ትላለህ?
ተበድሎ ዝም ማለት እንዲሁም ለዘላለም መታፈንን ተቀብሎ መኖር እብደት ነው ብዬ አስባለሁ። የመንግስትን ህግ ማክበር እብደት ነው? በቋቋነት እብደት ነው። የመንግስትን እብድ ህጎች መቀበል እብደት ነው። በቁጣ ሳትነሳ ነፃነትህን ማዘረፍ እብደት ነው። መዘመር እብደት የሚሆነው በሐዘንና በለቅሶ ላይ ተመስርቶ ለሚያድግ አገዛዝ ብቻ ነው። ስለዚህ አሁንም መንግስታችንን እብድ ነው እያልክ ነው? መንግስት እኔን እብድ ነው እያለ ነው። እኔ ጤነኛ ነኝ ይላለሁ። በእርግጠኝነት ከሁለት አንዳችን ስህተት ነን። እኔ ትክክል ነኝ፣ መንግስት ግን ተሳስቷል ወደሚለው እምነት አደላለሁ። ግን ይሄ እብደት ነው። አቃቤ ህጉ ጮኸ። መንግስት በጭራሽ ስህተት ሊሆን አይችልም። መንግስት እንደዚህ ጻድቅ ለዘላለም ትክክለኛ የሆነ ተወዳጅ ፍጥረት ከሆነ ታዲያ ለምንድን ነው ካድሬዎቻችሁ አንድ ቀን መጥፋቱ እንደማይቀር እያወሩ ጆሮአችንን የሚያደነቁት? ያ ዳይአሌክቲክስ ነው፣ ላንተ አይገባህም። ያም ሆኖ መልካም ነገሮች ሁሉ እንደሚያልፉ እናውቃለን። ለምን ለምን ስትል ምን ማለት ነው? አቃቤ ህጉ በግልጽ እንደሚታየው ተረብሾ ነበር። እንደዚያ ስለሆነ ነዋ። አንተ ሁሉን አዛዥ የሆነው ሶሻሊስት መንግስት ጓድ በሃይማኖታዊ ንድፈ ሐሳብና በአድሃሪያዊ የአርባ ቀን እድል አምናለሁ ብቻ እንዳትለኝ። የመምህሩ ለስላሳ ድምፅ በንቀት የተሞላ ነበር። እኔ ላይ ጮሌ ለመሆን አትሞክር። እንባረክ አቃቤ ህጎ። ጥያቄ የምጠይቀው እኔ ነኝ፣ አንተ ዝም ብለህ መልስ። እሺ ጌታዬ። አረ ተከሳሹ ያለምንም ፈገግታ ብትጠነቀቅ ይሻላል፣ አስጠነቀቀ የተናደደው አቃቤ ህግ። እሺ ተቋሙ ውስጥ አመጽና ረብሻ አላስነሳህም? እብድ አልነበርኩ እንዴ? ምን ጠብቀህ ነበር? ጤነኛ ስርዓት ያለው ባህሪ። ስለዚህ ታምናለህ ማለት ነው? አንተን ካስደሰተህ እንድትረጋጋ ላምንልህ እችላለሁ። እንቀጥል አለ አቃቤ ህጉ ንዴቱን ለመቆጣጠር እየሞከረ። ከስድስት ወራት በኋላ ወጣ። ደህና ነው? ከመጀመሪያውም በሽተኛ አልነበርኩም። ተቋሙ ውስጥ የከተቱኝ በሽተኛ ነው ብለው አስበው ነበር። ስለ ጤንነት የመጨነቅ ልክፍት ያለባቸውን ሰዎች ሐኪም ስታዘግ ምን ትጠብቃለህ? ከስድስት ወር በኋላ የለቀቁኝ ሌሎቹን በሽተኞች ጤነኛ እንዲሆኑና ጤነኛም ሆነው እንዲቀሩ ያደረግኩ መስሏቸው ነው ብዬ አምናለሁ። ያ ግን የሐኪም ሥራ ነው? አይደለም፣ መለሰ ተከሳሹ። የሐኪሙ ሥራ ሰዎቹን እንዲያብዱ ማድረግ ወይም አብደው እንዲቀሩ ማድረግ ነው። ፈውስ የተባለው ነገር አለባቸው የተባለው በሽታ ወይም ምልክት ማረጋገጫ ነው። አንድ ጊዜ ተቋሙ ውስጥ ከገባህ በኋላ ማበድ አለብህ፣ አለዚያም እያንዳንዱ ሐኪም ጨርሶ ሊያሳብድህ የተቻለውን ሁሉ ጥረት ያደርጋል። ይህ ነው እነሱ የሚሰጡ ፈውስ፣ ፈውስ ሊባል ከተቻለ። እንደ እብደት መምህር አለ አቃቤ ህጉ እያፈዘ፣ እብደትን ማከም ኮሌራን እንደማከም መሆኑን መቼም በእርግጠኝነት ታውቃለህ። አንዴ ምልክቱ ከታየ ቫይረሱን መሰጠት አለበት። እብድንም ለማከም በመጀመሪያ ደረጃ እብደቱን የተሟላና እውነተኛ ማድረግ አስፈላጊ ነው። አጥፊ ትምህርቶችን በመስጠት ፋንታ ካድሬዎቻችን የሚሰጡትን ትምህርት ለማዳመጥ ያህል ትሁትና ጤነኛ ብትሆን ኖሮ የዚህን ጉዳይ ዲያሌክቲክስ ትማር ነበር። ይገባኛል ለማለት እየሞከርክ ያለኸውን ነገር ለመረዳት ህሊና የለሽ ለዛ ቢስ ካድሬን ማዳመጥ የለብኝም። የአምባገነንነት ጠማማ መክንዮ ምንም ማብራሪያ የለውም። በዚያም ሆነ በዚህ በበዝባዦች ላይ ሊኖር የሚገባውን የሰራተኞችን አምባገነንነት ትቃወማለህ? አምባገነንነትን እቃወማለሁ። በተለይ ስልጣን ነጥቀው ያዙትንና ጥቂት ሆነው በብዙአኑ ላይ አምባገነን ይሆኑትን ግን እኮ የኛ የሰራተኞች አምባገነንነት ነው አስረግጦ ተናገረ አቃቤ ሕጉ። እንግዲያውስ እናቴ ገና አልተወለደችም መለሰ ተከሳሹ። ተጠንቀቅ አንተ ሰውዬ አጓራ ዳኛው ብታብድም ባታብድም እስክትሞት አስገርፋለሁ። መልካሙ ጌታችን ሊቀመንበራችን በነፍሴ ላይ ምህረት ያወርዱላል አለ መምህሩ ኮስተር ብሎ ቅዶቹን ልክ እንደሚጸልይ ሰው በማጋጠም ከዳኛው በላይ የተሰቀለውን ፎቶ እየተመለከተ። ዳኛው አሜን አለ ምን እያለ እንዳለ እንኳን ሳያስተውል። ከዚያም ፊቱ በንዴት ተጨማተረ። አቃቤ ሕጉ ጣልቃ ገባ። ከተቋሙ በውርደት ከወጣ በኋላ ሥራ አፈላልገሃል? ለምን ብዬ? ለምንድን ነው የማትፈልገው? ለመኖር ነዋ። ሥራ ነፃ ያደርግሃል፣ ሰው ያደርግሃል። በናዚ የማጓሪያ ጣቢያዎችም እንደዚህ አይነት ነገር ይባል ነበር። እና ሂትለር ስለወደደው ብለህ ወተት መጠጣት ታቆማለህ? ወተት አልወድም። ስራ ከሌለህ እንዴት ነው የምትኖረው? እንዴት ነው በሺዎች የሚቆጠሩ ስራ አጦች የሚኖሩት? ትሰርቃለህ? መች ባለስልጣን ሆንኩና አልሰርቅም። ትለምናለህ? የለም፣ ተካፍዬ ነው የምኖረው። ከማን ጋር? ከመሰሎቼ ጋር። የሌላችሁን ነገር እንዴት ልትካፈሉ ትችላላችሁ? እንችላለን እንጂ በሌለ ነገር ላይ ፍቅርና መተሳሰብ ሲጨመርበት አንድ ነገር ይሆናል። እርቦህ የምታውቅ አትመስልም። እስር ቤት በደንብ ስቀለም ነበር አለ መምህሩ ምንም አይነት ምጸት ድምፁ ውስጥ ሳያሰማ። አንዳንድ ጊዜ እኮ መንግስታችን ከመጠን በላይ ቸር ነው አለ አቃቤ ሕጉ ሐዘን በተሞላበት ሁኔታ። እየተቸህ እንዳይሆን አለ ተከሳሹ በሸረኝነት። የለም እየተመሰጥኩ ነው እንጂ እየተደነቅኩ ነው እንጂ እንዲህ ያለ መንግስትን በማገልገሌ እድሌን አመሰግናለሁ በማለት አቃቤ ሕጉ በጥበብ መለሰ። ሰይጣን የሚኖረው በሥራ ፈቶች ጭንቅላት ውስጥ ነው ቀጠለ አቃቤ ሕጉ። ሐቀኛ ሥራ ንቀህ እንደ ጥገኛ ስትኖር የእብደት መምህር ሆኖ የመሥራት ክፉ ሐሳብ መጣልህ። ተከሳሹ ዝም እንዳለ ነው። እንሳ ምላስህ ጠፋብህ? መልስ አዘዘው አቃቤ ሕጉ። ምን ልመልስ? እየተናገርክ ነው እንጂ እኮ ጥያቄ እየጠየቅክ አይደለም። እጅግ የተከበሩ የንግግር ጊዜያትህን ላጠፋብህ ላሳጣህ አልፈልግም። እስኪ እባክህ አሳጣኝ እስኪ እባክህ አሳጣኝ አለ አቃቤ ሕጉ እየተጠየፈ። ጥሩ እንግዲህ አለ መምህሩ በፈገግታ። ስራ እንዳላቸው እያስመሰሉ ምንም ፍሬ ያለው ስራ የማይሰሩትን ትተን በይፋ ስራ አጥ የሆኑ ሰዎች ቁጥር በሚሊዮኖች ውስጥ በሚገኝበት አገር ሐቀኛ ስራ ንቋል ማለት የማይመስል ነገር ነው። እኔ እንደማስበው ሰይጣን የሚኖረው በክፉ ሐሳቦች በታጨቁ ጭንቅላቶች ውስጥ ነው። በእንዲህ አይነት ጭንቅላቶች ውስጥ ሰይጣን አልጋውን አንጥፎ ይደላደላል። ልክ እንደ ቤቱ እንዲመቻችበት በቂ ክፋትና ክርፋት ያገኛል። ለዚያም ነው ሰይጣን በየቤተ መንግስቱ፣ በየሚኒስቴር መስሪያ ቤቱ፣ በየፖሊስ ጣቢያውና በየፍርድ ቤቱ የሚያደፍጠው። ፕሮፌሰር ስለሚባለው ነገር እኔ እንደዚህ አይነት ስራም አልጀመርኩም። ማንም እንዲህ ብሎ እንዲጠራኝም አልጠየቅኩም። ከአንዳንድ አምልኳቸውን ከሚያራግቡ ሰዎች በተቃራኒ ማንኛውንም ግለሰብን የማመጻደቅ ተግባር እቃወማለሁ። በተለይ በህይወት ያሉ ከሆነ ምንድነው ያደረግኩት? ሰዎችን አማክሬያለሁ። እየቀወሱ ያለ የመሰላቸው ሰዎች እየበዱ እንዳልሆነ እብዱ መንግስት እንደሆነ ትርጓሜውን ለማሸነፍና ከህመምና ከሐዘን ለመዳን በመንግስት ትርጓሜ መሰረት ወደ እብደት እንዲዞሩ ነገር ያለ ይህ ሁሉ ነጻና የወዳጅነት ምክር ነበር። ከህመም ለማምለጥና ይፋ ትርጓሜውን ለመቃወም ህግ እየጣስክ እንደሆነ አታውቅም? ፍትሃዊ ያልሆነ ህግን መጣስ ግዴታዬ እንደሆነና ያንተም ግዴታ ሊሆን እንደሚገባው አልነገርኩህም እንዴ? ጸራቢዎት የመሆን ግዴታ? ሐቀኛ ለመሆን የመሞከርና ኑሮን የማሸነፍ ሰበብ በዝቃጭ ውስጥ ሲዋኙ ያለመገኘት ግዴታ? ኑሮን ማሸነፍ አሳፋሪ ነገር ሆኖ ኑሮ ለሚሉትማ መቃብርም ይሞቃል። እኔ ግን ኑሮ አልለውም። ለመሆኑ ትምህርቶች የተባሉት ይዘታቸው ምንድን ነው? ትምህርት የሚሰጠው አእምሯቸው በተዘበራረቀባቸው እና የሚናገሩትን በማያውቁ ነገር ግን ይህንን ከሚያምኑ ቢሞቱ በሚሻላቸው ሰዎች ነው። እኔ ምክር ነው የምሰጠው። አዋራቸዋለሁ፣ አወያያቸዋለሁ፣ ልምዴን አካፍላቸዋለሁ፣ ጭንቀታቸውን እካፈላለሁ፣ ማምለጫ መንገድ የማግኘት ፍላጎታቸውን እጋራለሁ። በሌላ አነጋገር ምክሬ በመንግስት እብደት ተብሎ የተቀመጠውን ሁኔታ ጭምር እንዲያውም በተለይ እሱን በመጠቀም ጤናቸውን ለማቆየት ነበር። እርቃኑን የሚሄድ ሰው የግድ እብድ ነው ሊባል ይችላል? ጉዝቃ መደረግን የሚቃወም ሰው እብድ ነው እንዴ? የልብን አውጥቶ መዘመር እብደት ነው? ያንድ ሰው ለማይቀበለው መንግስት በነፃ መስራትን መቃወም እብደት ነው እንዴ? ነፃ ለመሆን መሞከር እብደት ነው? ህግጋታችሁ ነው ይላሉ። እነዚህ ሁሉ የእብደት ምልክቶች ናቸው። እኔ የምለው ይህ እብደት ከሆነ በቃ እብድ ነኝ ማለት ነው። ምክንያቱም በዚህ መንገድ ጤናዬን እንደምጠብቅና ከአፍረት እንደምድን እንዲሁም የመንፈስ እርጋታን እንደማገኝ አውቃለሁ። እየተከተልከኝ ነው? ለምን ብዬ አቃቤ ህጉ ተቃወመ። መኖሪያ ወደ ሆነው የእብዶች መጠለያ እኮ ነው የምትሄደው። ግን አንተ ነህ መጠለያ ውስጥ እየኖርክ ያለኸው አለ መምህሩ ለስለስ ባለ ድምፅ። ነፍስህ ሞታለች፣ መንፈስህ ሸሽቷል። አንተ ኑሮ በምትለው ሌሎች አድርባይነት በሚሉት ጉዳይ ታውረሃል። የሰው ልጅ ሊኖር በማይገባው ሁኔታ የፍራቻ ኑሮ ነው የምትኖረው፣ የወንጀለኛ ወይም ከወንጀለኛ ጋር የማበር ህይወት። ግን ብረት ቤት ውስጥ ያለኸው አንተ ነህ፣ እኔ አይደለሁም። ያንተ የብረት ቤት ውስጣዊ ነው። ታሪክ ነው እስር ቤትህ። ሺዎች ናቸው ከሳሾችህ። ፈራሁ፣ አቃቤ ህጉ አላገጠ። ለምንድን ነው ስቃይን የምትፈራው? በማስመሰል እብደት ሰዎች ስቃይን እንዲያመልጡ የምትመክረው ለምንድን ነው? በስጋዬ ላይ የሚደርስ ስቃይ አያስፈራኝም። ቢያንስ ሌላ ሰውን ከሚያስፈራው የበለጠ አያስፈራኝም። ሞት ራሱ ማምለጫ ነው። እንደኛ ባለ ሀገር ሰው እንዲያውም ሞትን ይፈልገዋል። እኔንና እናንተ እብድ የምትሏቸው ሰዎች ልናመልጠው የምንፈልገው ስቃይ የነፍስን ስቃይ ነው። መኖር ባለበት መልኩ እየተኖረ መሆኑን እርግጠኛ ያለ መሆን ስቃይ ነው። የሀያልነትን እብደት በመቃወም በርካቶች ሲሞቱ በህይወት በመገኘታችን የሚሰማንን የጸጸትን ስቃይ ነው። ለአናርኪስቶች ግልጽ የሆነ ሐዘኔታ፣ ግልጽ የሆነ የእውነት ፍቅር። እውነት የመንግስት ናት። ሐቀኝነትን የሚያውጁትንና እውነት በእጃችን ናት የሚሉትን አትመኗቸው። ማንንና በምንድን ነው የምታምነው ታዲያ? ለአናርኪስቶች ግልጽ የሆነ ሐዘኔታ አለ አቃቤ ህጉ። ግልጽ የሆነ የእውነት ፍቅር። እውነት የመንግስት ናት፣ ቀጠለ አቃቤ ህግ። ሐቀኝነትን የሚያውጁትንና እውነት በእጃችን ናት የሚሉትን አትመኗቸው፣ ተከሳሹ ቀጠለ። ማንንና በምንድን ነው የምታምነው ታዲያ? በሰው ልጆች፣ በነጻነት በመብት በፍቅር እና በደስታ እናለው የቆም ህልመኛለ በሌላ አነጋገር እብድ እውነት መሳዩን ቀጀስ ጣላለው አሁን ያለው እውነታ ተጨባጭ ነው የወደፊት ህልሞች ግን አጥፊና ፍሬ አልባ ናቸው አሁን ያለው ሁኔታ የሚዳኘው ወደፊት ሊኖር ከሚችለው ሁኔታ አንጻር ነው አብዛኛውን ጊዜ ወደ ኋላ ዞር ብሎ ማየት ብልሃት ነው ትምርቱ ይበቃናል
አለ አቃቤ ህጉ ትግስቱ አልቆ
ክሶቹን አምናሃል ፍልስፍና ክፉ ነው የፈለከውን ያህል ብታስመስል ማንም እንደ ጤነኛ ሰው አይወስድም እንዲያውም ቀውሶች ጤነኛንን በማለት አጥብቀው እንደሚከራከሩ ይታወቃል የሚያሳዝን ነገር ነው እንደማስበው ጓድሻ ለቃዳኛ አሁን ውሳኔ ማሳለፊያ ጊዜ ነው ጨርሻለሁ
አቀሬኩ ደረቁ ወንበር ላይ ዘፍ ብሎ ተቀመጠ ድክም ብሎታል ከሳሹ መምህር ረጋ ብሎ በጥልቅ እያሰበ ተቀመጠ ዳኛ ተንፍሶ ግሮሮውን አጥርቶ
አንተ ተከሳሹ እብድ መሆንህ ግልጽ ሆኖልኛል ያውም አደገኛ እብድ ምን ለማለት እየሞከርክ እንደሆነ እንኳን ለመረዳት አስቸጋሪ ነው ቅጥ የለሽ የቃላትና የሐሳቦች አጠቃቀም ራሱ የእብደት ምልክት ነው የተረጋጋህና በግልጽ እንደሚታየውም ለተጋፈጥከው ሁኔታ ክብደት ስሜት የለሽ ነው ከእውነታ የመፋታትህ ሌላው ምልክት ነው በሌላ አነጋገር የእብደት ምልክት ክፋትን ታደንቃለህ የመንግስታችንን ስም ታዋድቃለህ አለመታዘዝን ትቀሰቅሳለህ ማንም ጤነኛ ሰው በጠራራ ፀሐይ ይህንን ለማድረግ አይደለም ኢትዮጵያ ውስጥ ነው ያለው ግን እንደ ብልሹ ምዕራባውያን ወይም አናርኪስቶች ስለ ነጻነትና ደስታ ታለማለ ስቃይን ማምለጥ ማን ነው በእኛ ጋር ይህ ጤነኛ ነገር ወይ የሚቻል ነገር ነው የሚለው ኢትዮጵያዊ በመሆናችን አንኮራም እንዴ በታሪካችንና በትውፊታችን እና ይሄ ሁሉ እርባና ቤት የማምለጥ ወሬ ምንድነው ደግሞ ይሄ ሁሉ መዝሙር ከየት መጣ ሀዘንና እንባ ፍራትና ጭንቀት ልጅ የሆነችውን አገራችንን የሚገልጧት ሰቆቃ የሞላቸው ፈገግታ የማይታይባቸው ፊቶች ምን አገኛቸው ሙሉ በሙሉ እብድ ነህ አደገኛ እብድ ባይታወቅህም ለራስህ ሲባል እንድታቆም ልትደረግ ይገባል ግን መንግስታችን ለጋስና ደግ ነው ኒካኤቭ ዋርድን የጎበኛው ስለሆነና ምንም ለውጥ ያስገኘልህ ስለማይመስል በሩሲያ ኢትዮጵያ ወዳጅነት ተቋም ውስጥ ባለው የቻይና ዋርድ ውስጥ አፍህ ተለጉሞና በእብድ ጃኬት ውስጥ ተጠፍረህ እድሜ ልክ እንድትታሰር ፈርጄብሃለሁ መለጎሚያውም የሚወልቀው በምግብ ሰዓት ብቻ ሲሆን ምንም አይነት የመናገር ሙከራ ብታደርግ ተመልሰ እንድትለጎምና ለሶስት ቀናት ምግብ እንዳይሰጥህ ይደረጋል ራስህን በማጥፋት ስቃይህን ለማምለጥ ብትሞክር ወዲያውኑ ወደ ኢትዮጵያ ዋርድ እንድትዛወር ይደረጋል እንደምታውቀው እዚያ በጽኑና በማቋረጥ ግርፋት ውስጥ ሆነ ፍርድህን ከመፈጸም ሌላ ምንም ማድረግ የምትችለው ነገር አይኖርም ችሎቱ በድጋሚ ነገ ጧት ይሰየማል
በየተራ ከመውጣታችን በፊት ተከሳሹን ተመለከትኩት ገጽታው ምንም አልተቀየረም ነበር ራሱን ማጥፋትን ለመሞከር ያህል ቂል ሆኖ ከቻይና ዋርድ እንኳን ይበልጥ ወደሚከፋው የኢትዮጵያ ዋርድ ይዛወር ይሆን? እርግጠኛ ሆኜ ልናገር አልችልም። በሆነ መንገድ ተከሳሹ መምህር በበርካታ ሁኔታዎች ኢትዮጵያዊ የሆነ መሰለኝ። ኢትዮጵያ ዋርድ ውስጥ ለአንድ ወር እንኳን በህይወት ለመቆየት ይችል ይሆን? አንድ ወር በአንድ ታካሚ የተያዘ ክብረ ወሰን ነበር። ሱም እንደ ሌሎቹ ከመሞቱ በፊት ለመቅጣት እጅግ አስቸጋሪ ከመሆኑ የተነሳ ወደ ባሰው አስተካቂ ዋርድ ሩሲያ ዋርድ በመዛወር በስቃይም ቢሆን እንደዚህ አይነት የእብደት ደረጃ ላይ በመድረስ ብቸኛው ኢትዮጵያዊ በመሆን እውቅናን ያገኝ ይሆን ጊዜ ያሳየናል
The ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። Thank you.